ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 3 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አምሽታችኋል አድማጮቻችን።
ጤና ይስጥልን ክቡራትና ክቡራን፣ የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ኢትዮጵያ ውስጥ ሰሞኑን በተካሄዱ የተቃውሞ ሰልፎች በአማራና በኦሮሚያ ክልሎች ውስጥ በሰላማዊ ሰልፈኞች ላይ በቀጥታ በተከፈተ ተኩስ ወደ መቶ የሚጠጉ ሰዎች ሕይወት መጥፋቱን እየገለጹ ነው።
ሞቱ የተባሉ ሰዎች አሁን ባገኘን ዳታ መሰረት 86 ሰዎች ደርሰዋል።
የኦሮሞ ፌዴራልስ ኮንግረስ ምክትል ሊቀመንበር አቶ መላኩ ገመቹ ናቸው።
ቁጥሩ ብዙም አያወዛግበንም። መንግስት በቀጣይ አጣርቶ ከሕይወትም ጋር በተገናኘ ከንብረትም ጋር በተገናኘ ያሉ ሁኔታዎችን ግልጽ የሚያደርግበት ሁኔታ ነው ያለ።
አቶ መሐመድ ሰኢድ ናቸው የሰማችኋቸው። የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ናቸው። በአብይ ርዕስ ዘገባ አለን። አርዕስተ ዜናውን እናሰማለን። ቀጥሎ አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል።
በሶማሊያ የዩናይትድ ስቴትስ አምባሳደር በ25 ዓመታት ውስጥ ለመጀመሪያ ጊዜ ሞቅዲሾ ገብተው ሰነዶችን ለሶማሊያ መንግሥት አቀረቡ። አምባሳደር ስቲቨን ሾርትስ ለአስርተ ዓመታት ያህል የእርስ በርስ ጦርነት ሲካሄድባትና በአልሸባብ የአመፅ እንቅስቃሴ ስትታመስ በቆየችው ሶማሊያ መረጋጋት እንዲኖር የሶማሊያ ባለሥልጣን ለመርዳት ተግባር ይሰማራሉ። በሶማሊያ የዩናይትድ ስቴትስ አምባሳደር የተሰየመው በሁለቱም የሀገሮች መካከል ጠንካራ መተሳሰር ስላለ ነው። የሶማሊያ የሕዝብ ሰላም ለማስፈንና የተረጋጋ ዲሞክራሲያዊ መንግስት እንዲኖር በሚያደርገው ጥረት የመርዳት እድል በማግኘቴ ደስታ ይሰማኛል ብለዋል አምባሳደሩ። አምባሳደር ሸዋርትስ ይህን ያሉት ከሶማሊያ የውጭ ጉዳይ ሚኒስትር አብድ ሰላም ዑመር ሀሌ ጋር ተገናኝተው ከተናገሩ በኋላ ነው። ከሶማሊያው የውጭ ጉዳይ ሚኒስቴር የወጣ መግለጫ ደግሞ ሾርት ሶማሊያ በስምንት ዓመታት ውስጥ ያሳየችውን መሻሻል አሞግሷል። የሶማሊያ መሪዎች ሴቶችንና ወጣቶችን ጨምሮ የሀገሪቱን ሕዝብ ኑሮ ለማሻሻል ያላቸውን ቁርጠኛነት እንዲያዳብሩም ጥሪ አድርገዋል ይላል።
የሩሲያው ፕሬዚደንት ቭላዲሚር ፑቲን ከሩሲያ ጋር ሙሉ ግንኙነት ለመመለስ ለመስራት ተስማምተዋል። ይሁንና የንግድ ግንኙነቱን እንደገና የመገንባቱ ጉዳይ ጊዜ የሚጠይቅ ነው ብለዋል። ስለ ቱርክና ስለ ሩሲያ ግንኙነት ሲናገሩ ፑቲን ከቱርኩ ፕሬዚዳንት ረሲፕ ታይብ ኤርዶሃን ጋር በሴንት ፒተርስበርግ ከተማ ተገናኝተው ከተነጋገሩ በኋላ የንግድና የኢኮኖሚ ግንኙነቱን የመመለሱ ጉዳይ የተጀመረ ቢሆንም ጊዜ መውሰዱ አይቀርም ማለታቸው ተጠቅሷል። ኤርዶሃን በበኩላቸው ሁለቱ ሀገሮች በየዓመቱ የነበራቸውን የመቶ ቢሊዮን ዶላር የንግድ ኢላማን እንደሚመልሱ ከሩሲያ ወደ ቱርክ የሚደረገውን የቻርተር በረራን የመቀጠልን ተግባር እንደሚያፋጥኑ ገልጸዋል። የቱርኩ መሪ ከሩሲያ ጋር የተፈጥሮ ጋዝ መተላለፊያ ቱቦ ለመስራትና በቱርክ ለመጀመሪያ ጊዜ የኒውክሌር ኃይል ተቋም ለመገንባት እንደሚደራደሩም አስታውቀዋል። ሁለቱ መሪዎች በሶሪያ ላለው ቀውስ መፍትሄ በማግኘት ረገድ የጋራ የሆነ መሠረት ላይ ለመድረስ ተገናኝተው ለመነጋገርም ተስማምተዋል። ሁለቱ ሀገሮች በሶሪያ ግጭት ውስጥ የሚደግፏቸው ኃይሎች እርስ በራሳቸው የሚጻረሩ ናቸው። ቱርክ ውስጥ በአውሮፓውያኑ የዘመን አቆጣጠር ሐምሌ 15 የመፈንቅለ መንግሥት ሙከራ ከተደረገ ወዲህ ሁለቱ መሪዎች ተገናኝተው ሲነጋገሩ የመጀመሪያ ጊዜ ነው። የቱርኩ መሪ በድኅረ መፈንቅለ መንግሥት ሙከራ የምዕራቡ ዓለም ነቀፌታ ስለበረታባቸውና ቱርክ ባለፈው ዓመት በሶሪያ ድንበር የሩሲያን ተዋጊ አይሮፕላን መታ ከጣለች በኋላ ከሩሲያ ጋር ግንኙነት ለማደስ እየሞከሩ እንደሆነ ታውቋል።
ዩናይትድ ስቴትስ ውስጥ ሪፑብሊካዊውን ፓርቲ ወክለው ለፕሬዝዳንትነት የሚወዳደሩት ዶናልድ ትራምፕ ሁኔታዎች ለዲሞክራሲዋ ተወዳዳሪ ሂለሪ ክሊንተን እያመቹ ናቸው በሚባልበት በአሁኑ ወቅት የሚነቅፏቸውን የፓርቲያቸው አባላት አጥብቀው ወቅሰዋል። ሜይንን የሚወክሉት ሪፑብሊካዊት ሴኔተር ሱዛን ኮሊንስ ሁለት የቀድሞ የሀገሪቱ የአካባቢ ጥራት ጥበቃ አገልግሎት ኃላፊዎችና 50 የቀድሞ የብሔራዊ ጸጥታና የውጭ ጉዳይ ፖሊሲ ኃላፊዎች ትራምፕን ልንደግፍ አንችልም ብለዋል። እነዚህ ሁሉ በቀድሞ የሪፑብሊካዊ አስተዳደሮች ያገለገሉ ሪፑብሊካውያን ናቸው። በርካታ የዩናይትድ ስቴትስ የድምፅ መለኪያ ሀዞች የውጭ ጉዳይ ሚኒስትር የነበሩት ሂለሪ ክሊንተን ቢሊዮነሩን ተወዳዳሪ ትራምፕን በብዙ እየቀደሙ መሆናቸውን እያመለከቱ ናቸው።
የተባበሩት መንግስታት ድርጅት ሶሪያይቱ አሌፖ ከተማ ያሉ በሚሊዮኖች የሚቆጠሩ ነዋሪዎች ለላምባ፣ ለውሃና ለኤሌክትሪክ መብራት አያገኙም በማለት ውጊያው እንዲቆም ጥሪ አድርጓል። የወደሙት ነገሮች ሁሉ ተስተካክለው ረድኤት እንዲገባ ለማድረግ ነው ድርጅቱ ተኩስ እንዲቆም የጠየቀው። በምዕራብና በምስራቅ አሌፖ የሚኖሩ ሰዎች ካለፉት ጥቂት ሳምንታት ወዲህ በሶሪያ መንግስት ኃይሎችና በአማጽያኑ መካከል በሚካሄደው ከፍተኛ ውጊያ ክፉኛ ተጎድተዋል። ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ አለ፣ ሰለሞን ክፍሌ ያቀርበዋል።
በሶሪያ መንግስትና በሽምቅ ተዋጊዎቹ መካከል ላለፉት በርካታ ሳምንታት እየተካሄደ ባለው አረመኔያዊ ግጭት መራሩን ችግር እየቀመሱ ያሉት የምስራቅና የምዕራብ አሌፖ ነዋሪዎች ናቸው። ቁጥራቸው በውል ያልታወቀ ሲቪሎች ተገድለዋል፣ ቆስለዋል። በያዝነው ሳምንት የተካሄዱ ጥቃቶች የከተማይቱን የውሃና ኤሌክትሪክ መስመሮች ጎድተዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታዎች አስተባባሪ ቢሮ ቃል አቀባይ ጄንስ ላርኬ መዋቅሮቹ በአስቸኳይ ተጠግነው አገልግሎት ላይ ካልዋሉ በተጠቃሚው ሕዝብ ላይ የሚያስከትሉት ችግሮች በእጅጉ የከፉ እንደሚሆኑ አስጠንቅቀዋል።
የእኛ ስጋት ዛሬ በምስራቅም ይሁን በምዕራብ በየአካባቢው በጠቅላላው በአሌፖ ከተማ ላይ ያንዣበበው አደጋ ነው። ከተማይቱ ውስጥ እስከ 2 ሚሊዮን ሕዝብ ይኖራል። ውሃና መብራት ተቋርጦበት ሊሆን ይችላል። እንደምንሰማው ደግሞ አየሩ በጣም እየሞቀ በመሆኑ እንዲህ ሕዝብ በብዛት በሚኖርበት አካባቢ በጤንነት ላይ ሊደርስ የሚችለው አደጋ እጅግ የበረታ ይሆናል።
የታመሙና የቆሰሉ ሰዎችም አስፈላጊውን የሕክምና እርዳታ እንደማያገኙ ተገልጿል። የዩኒሴፍ ቃል አቀባይ ክሪስቶፍ ቡሬላክ በበኩላቸው በአሌፖ ሕፃናትና በአጠቃላይ ሕዝቡ በኤሌክትሪክና ውሃ መቋረጥ ምክንያት አስጊ ሁኔታ ላይ ይገኛሉ ሲሉ ተናግረዋል። የውሃ አገልግሎቱ በአፋጣኝ ካልተጀመረ የተቅማጥና ከተመጣጠነ ምግብ እጦት የሚከሰቱ በሽታዎች ሕዝቡን በተለይም ሕፃናቱን ሊጎዱ እንደሚችሉ ቃል አቀባዩ አስጠንቅቀዋል።
ሪዮ በሚካሄደው የኦሊምፒክ ውድድር አራተኛ ቀን ላይ ጂምናስቲክስ፣ ዋናና የሌሎች የሜዳሊያ ዙሮች ይካሄዳሉ። በዋና ውድድር ክብር ያስመዘገቡ አሜሪካውያን ማይክል ፌልፕስ እና ኬቲ ሌድኪም ይወዳደራሉ። በ400 ሜትር ዋና የወርቅ ሜዳሊያ ያገኘው ፌልፕስ በ200 ሜትርም የወርቅ ሜዳሊያ ያገኛል ተብሎ ይጠበቃል። ፌልፕስ በከፊል ማጣሪያ ዙር ከሁንጋሪያው ዋናተኛ ታማስ ከንደረሲ ቀጥሎ ሁለተኛ ሆኗል። ፌልፕስ በ200 ሜትር የዓለምና የኦሎምፒክ ሬኮርድ አለው።
የጃፓኗ ከተማ ናጋሳኪ የዛሬ 71 ዓመት በዩናይትድ ስቴትስ አቶሚክ ቦምብ የተመታችበትን ዕለት ለማሰብ የደወሎች ድምፅ ተስተጋብቶባታል። ዛሬ ከአቶሚክ ቦምቡ ድብደባ በኋላ ሁለተኛው የዓለም ጦርነት አብቅቷል። የደወሎቹ ድምፅ ሲሰማ በብዙ ሺዎች የሚቆጠሩ ሰዎች የሰላም ፓርክ በሚባለው የከተማይቱ መናፈሻ ቦታ ላይ በዝምታ አስበውታል። የዩናይትድ ስቴትስ አቶሚክ ቦምብ በከተማይቱ እንዳረፈ 70,000 የሚሆኑ ሰዎች ወዲያውኑ አልቀዋል። በብዙ ሺዎች የሚቆጠሩ ደግሞ በመጪዎቹ ወራት ውስጥ አልፈዋል። ሌሎች ደግሞ በአቶሚክ ቦምቡ ጨረራ ምክንያት እየታመሙ ሞተዋል። የናጋሳኪ ከተማ ከንቲባ የዓለም መሪዎች የኒውክሌር መሳሪያን ከገጸ ምድር እንዲያጠፉ ጥሪ አቅርበዋል። የኒውክሌር ጥቃት የሚያደርሰው ጉዳት ምን ያህል እንደሆነ ለመረዳት ናጋሳኪን እንዲጎበኙም አሳስበዋል። ለዜናው የተያዘው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ነሐሴ 3 2008 ዓ.ም ምሽት ፕሮግራም ነው።
በኢትዮጵያ በሳምንቱ መጨረሻ ባለፈው ሳምንት መጨረሻ ማለት ነው ከተካሄዱ የተቃውሞ ሰልፎች ጋር በተያያዘ የተነሱ ሁከቶች ክፉኛ እንዳሳሰቡት የዩናይትድ ስቴትስ መንግስት አስታውቋል።
We express our deep condolences to those who suffered as a result of the violence. We regret the damage to livelihoods, economic development and the social fabric. በሁከቶቹ
የተነሳ ጉዳት ለደረሰባቸው የንብረትና የኑሮ ኪሳራ ለገጠማቸው እንዲሁም በመጣኔ ሀብት ልማትና የማህበረሰብ መሰረታዊ ግንኙነቶች ላይ በደረሰው ጉዳት ክፉኛ ማዘናችንን ለመግለጽ እንወዳለን።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኤሊዛቤት ትሩዶ የተናገሩት ነው። አሁን የዕለቱ አብይ ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ኢትዮጵያ ውስጥ ባለፈው ሳምንት መጨረሻ በተካሄዱ የተቃውሞ ሰልፎች በአማራና በኦሮሚያ ክልሎች በሰላማዊ ሰልፈኞች ላይ በቀጥታ በተተኮሰ ጥይት ወደ 100 የሚጠጉ ሰዎች መሞታቸውን እየገለጹ ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እስከዛሬ ድረስ ደርሶናል ባሉት ሪፖርት የ86 ሰዎች ሕይወት መጥፋቱን ተናግረዋል። በሌላ በኩል ደግሞ ሰላማዊ ሰልፍ በተካሄደባቸው አካባቢዎች ሰዎች እየታሰሩና ድብደባ እየተፈጸመባቸው መሆኑን ነዋሪዎች እየተናገሩ ነው። የኢትዮጵያ መንግስት በበኩሉ ሀገሩ አሁን ተረጋግቷል፣ እንዲህ ያለ ነገር የሚናገሩት የሀገሩን ሰላም ማናጋት የሚፈልጉ አሉባልተኞች ናቸው ይላል። ይህ ነው ለምሽቱ የያዝነው አብይ ርዕስ። አሁን እየተዘጋጀ ነው ያለው፣ እንደደረሰን እናሰማችኋለን። ወደ ተከታዩ ዘገባ እናልፋለን። አሁን ኢትዮጵያ ውስጥ ባለፉት ቅዳሜና እሁድ በተካሄዱ የተቃውሞ ሰልፎች የተገደለው ሰው ቁጥር ወደ 100 እንደሚጠጋ አንዳንድ ምንጮች እየተናገሩ ነው። በመቶዎች የሚቆጠሩ ሰዎች መታሰራቸውና ብዙዎች ላይ ጉዳት መድረሱም ተገልጿል። ናይሮቢ የምትገኘው ባልደረባችን ጂል ክሬግ አደባባይ እየወጡ ስላሉት ሰልፈኞች ብሶት መጪው ምን ሊሆን እንደሚችል አንዳንድ ተንታኞችን አነጋግራለች። ሌላው የዕለቱ አብይ ርዕስ ዘገባችን ነው። ይሄ ወደ ዋናው ዘገባ ስናልፍ ዋና መስሪያ ቤቱ እንግሊዝ ለንደን የሆነው ዓለም አቀፉ የሰብአዊ መብቶች ጥበቃ ተሟጋች ቡድን አምነስቲ ኢንተርናሽናል ባወጣው ሪፖርት በቅዳሜና በእሁዱ የኦሮሚያና የአማራ ክልሎች የተቃዋሚ ሰልፈኞችና የመንግሥት ኃይሎች ግጭቶች የጠፋው ሕይወት 97 መድረሱን አስታውቋል። ተቃዋሚዎችና የመብቶች ተሟጋቾች በሚያወጧቸው መግለጫዎች የመንግሥት ጸጥታ ኃይሎች ባልታጠቁና ድምፃቸውን በሰላማዊ ሁኔታ ሲያሰሙ በነበሩ ሰልፈኞች ላይ ተኩስ መክፈታቸውን እየተናገሩ ነው። ከመንግሥቱ ወገን የሚናገሩት የሚሉት ግን ከዚህ የተለየ ነው። ከተቃዋሚዎቹ ሰልፈኞች መካከል ገዳይ መሳሪያ ወይም ትጥቆችን የያዙ እንደነበሩ አመልክተዋል። በፈንጂና በቦምቦች በጸጥታ ኃይሎችና በተቋማት ላይ ጥቃት አድርሰዋል ብለዋል። ሰልፎቹ የተዘጋጁት በሁከት ኃይሎች ነው ይላሉ። ፍቃድ እንደሌላቸው ይናገራሉ የመንግስቱ ወገን። ምንም እንኳ በአማራና በኦሮሚያ ክልሎች ውስጥ ያሉት ሰልፎች የሚካሄዱት በተመሳሳይ ጊዜ ቢሆንም ሰበቦቻቸው ግን የተለያዩ መሆናቸውን የአምነስቲ ኢንተርናሽናል የአካባቢው ቢሮ የሰብአዊ መብቶች ጉዳዮች ፈታሽና መርማሪ ፍስሐ ተክሌ ለቪኦኤ ተናግረዋል።
ኢን ኦሮሚያ ሪጅን ዘ ኢሚዲየት ኮዝ ፎር ዘ ፕሮቴስት ዋዝ አባውት ዘ ማስተር ፕላን ዛት
ኦሮሚያ ውስጥ ተቃውሞውን የጫረው የከተማይቱን ማለት የአዲስ አበባን ክልል ወደ ኦሮሚያ ያስፋፋው ማስተር ፕላን ነበር። አማራ ውስጥ ደግሞ የወልቃይት የአማራ ማንነት ጥያቄ ኮሚቴ 5 አባላት መታሰር ጉዳይ ነው። እነዚህ ሰልፎቹንና የተቃውሞ መገንፈሉን የቀሰቀሱት ምክንያቶች ናቸው።
ኦሮሚያ ውስጥ ሰው ተቃውሞ ማሰማትና አደባባይ መውጣት የጀመረው በህዳር 2007 ዓመተ ምህረት ነበር። የአዲስ አበባን ግዛት ያሰፋል የተባለውን ማስተር ፕላን መሰረዙን መንግስት ገልጿል። ሰው ግን ተቃውሞውን አደባባይ መውጣቱንም ቀጥሏል። ከትናንት በቀደሙት 2 ቀናት በ12 የኦሮሚያ ከተሞች ውስጥ 67 ሰው መገደሉን አምነስቲ አመልክቷል። በአማራ ክልል ዋና ከተማ ባህር ዳር ላይ ደግሞ በእነዚያው ሁለት ቀናት ቢያንስ 30 ሰው መገደሉን የአምነስቲ ሪፖርት ይጠቁማል። ሰልፋችንን እንዳናካሂድ ባለስልጣናቱ ፍቃድ ከልክለውናል ያለው የባህር ዳሩን ሰልፍ ጠርቶ የነበረው ሰማያዊ ፓርቲ ጥሪውን መሰረዙን ቀደም ሲል አስታውቆ ነበር። ይሁን እንጂ ሰው ከክልከላውና ከስረዛውን በኋላ ቢሆን አደባባይ ወጣና ለኦሮሞ ህዝብ ያለውን ድጋፍ መግለጹና መንግስት የየአካባቢውን ጉዳዮች እንዲፈታ መጠየቁ ተዘግቧል። ቅሬታው ፈንቅሎ የወጣው ባለፈው ወር የመንግስቱ የጸጥታ ኃይሎች በሽብር አድራጎት የተወነጀሉ አንድ የወልቃይት ኮሚቴ አባልን ለመያዝ በተንቀሳቀሱበት ጊዜ ነበር። የወልቃይት አካባቢ የኢህአደግ ባለስልጣናት የወልቃይት አካባቢ ኢህአደግ ስልጣን እስከያዘበት እስከ 1983 ዓ ም ድረስ በአማራ አካባቢ ውስጥ ተጠቃሎ እንደነበርና ከዚያ ወዲህ ባሉ ዓመታትም የአካባቢው ሰው ወደ አማራ ክልል ለመመለስ ጥያቄ ሲያነሳ መቆየቱ ተዘግቧል። የኦሮሞውንና አማራውን የሚያስተሳስራቸው ብሶቶቻቸውን ለመንግሥት ማሰማት እንዳይችሉ መደረጋቸው ነው ሲሉ የሕፃናትን በድህነት ውስጥ መኖር የሚዋጋው አሪጋቶ ኢንተርናሽናል የሚባለው ግብረሰናይ ድርጅት ባልደረባው ፍሬድ ኛቤራ ለቪኦኤ ተናግረዋል።
I think partly according to my thinking is that
ኢትዮጵያ ውስጥ በአጠቃላይ ለሲቪል ማህበራትና አማራጭ ድምጾችን ለማሰማት ያለው መድረክ እየጠበበ የመጣ ይመስለኛል። ሰዎች ደግሞ የተለያዩ ብሶቶች ይኖሯቸውና የሚያሰሙበት መንገድ ያጣሉ።
ቡድኖቹ እርስ በራሳቸው ሲጋጩና ሲፋተጉ ከኖሩ በኋላ አሁን ወደ አንድ ግንባር እየገቡ እንደሚመስላቸው የለንደኑ የምጣኔ ሀብት ጥናት ትምህርት ቤት የሰብአዊ መብቶች ጉዳዮች አጥኚው አወል አሎ ይጠቁማሉ።
But what really happened over the course of the last one year is that people on both sides tried to come together.
ባለፈው አንድ ዓመት ውስጥ ሰዎች እርስ በርሳቸው እንዳይነጋገሩ ወይም እንዳይግባቡ ያደረጓቸው ምክንያቶች ምን እንደሆኑ ሲፈትሹ ቆይተዋል። እናም በኦሮሞዎቹና በአማሮቹ መካከል የአጋርነት ስሜት መፈጠሩን መመልከት ይቻላል።
መጪው ጊዜ ምን ሊሆን እንደሚችል ግን የአምነስቲውን ፍሳሐ ተክሌን ጨምሮ ማናቸውም እርግጠኛ አይደሉም።
It depends on the government. If the government is going to let the people express their opinion and opposition,
በመንግስቱ ላይ ነው ሁኔታው የሚመረኮዘው። መንግስቱ ሰው ሰልፍ መውጣትና ሐሳቡን መግለጽ እንዲችል የሚያደርግ ከሆነ ሁኔታዎች ሊሻሻሉ ይችላሉ። መንግስት የበዛ ኃይሉን በመጠቀም የሚቀጥል ከሆነ ደግሞ ሁኔታዎቹ ምናልባት ይበልጥ ካልተበላሹ መቀጠላቸው አይቀርም።
መንግስቱ በሰልፈኞች ላይ ማስጠንቀቂያ ማሰማቱን እንደቀጠለ ነው። ይህ ሁኔታ ደግሞ በአምነስቲው ፍሳሐ ተክሌ እምነት የሚመራው ወደ ባሰ አለመረጋጋት ነው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በኢትዮጵያ በሳምንት መጨረሻ ከተካሄዱ የተቃውሞ ሰልፎች ጋር በተያያዘ የተነሱ ሁከቶች ክፉኛ እንዳሳሰቡት የዩናይትድ ስቴትስ መንግስት አስታውቋል። አዲስ አበባ በሚገኘው የአሜሪካ ኤምባሲና በውጭ ጉዳይ መስሪያ ቤቱ የወጡ መግለጫዎች በግጭቱ ከሰልፈኞችና ከጸጥታ ባለሥልጣናት በኩል ሕይወት ማለፉን ጠቅሶ ጉዳት ለደረሰባቸው ሐዘኑን ገልጿል። አዲስ አበባ የሚገኘው ኤምባሲ ያወጣው መግለጫ በተለይ ሰልፎቹ የተካሄዱት ያለ ፈቃድ መሆኑን እንረዳለን። እናም ሁሉም ወገኖች በሰላምና ገንቢ በሆነ ውይይት ጉዳዩን በሰላም ለመፍታት የሚሰሩትን ሁሉ እንዲደግፉ እናሳስባለን የሚለው ቃል በማህበራዊ መገናኛ ብዙሃን ክርክርና ትችት ቀስቅሷል። ሄኖክ ሰማእግዜር ዝርዝሩን ይዟል።
የዩናይትድ ስቴትስ መንግስት በኢትዮጵያ በተለይ በኦሮሚያና አማራ ክልል የተቀሰቀሱ ሰላማዊ ሰልፎችና እንቅስቃሴዎችን ተከትለው የደረሱ ጥፋቶችና ሁከቶች እንዳሳሰቡት አስታውቋል።
We express our deep condolences to those who suffered as a result of the violence. We regret the damage to livelihoods, economic development and the social fabric of the
የተነሳ ጉዳት ለደረሰባቸው የንብረትና የኑሮ ኪሳራ ለገጠማቸው እንዲሁም በመጣኔ ሀብት ልማትና የማህበረሰብ መሰረታዊ ግንኙነቶች ላይ በደረሰው ጉዳት ክፉኛ ማዘናችንን ለመግለጽ እንወዳለን።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኤሊዛቤት ትሩዶ የተናገሩት ነው።
We urge all parties to support those who are seeking constructive dialogue and peaceful solutions. We also reaffirm our call to respect the constitutionally enshrined rights of all citizens, including those with opposition views, to gather peacefully and to express their opinions.
ገንቢ በሆነ ውይይት በሰላም ጉዳዩን ለመፍታት የሚሰሩትን ሁሉ እንዲደግፉ ሁሉንም ወገኖች እናሳስባለን። በመንግስቱ የጸኑ ዜጎች በተቃውሞ የሚገኙትን ጨምሮ በነጻነት የመናገርና በሰላም የመሰብሰብ መብቶች እንዲከበሩ ያለንን ጥሪ አሁንም እናጠናክራለን።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም በስፋት ተመሳሳይ ይዘት ያለው መግለጫ ያወጣ ሲሆን በማህበረሰብ የመገናኛ ብዙሃን በርካታ ትችቶች የተነሱበትና በውጭ ጉዳይ መስሪያ ቤቱ መግለጫ ያልተካተቱ አንዳንድ ይዘቶች ያለው ነው። መግለጫውን ከነሙሉ መልእክቱን እናሰማችሁ።
ዩናይትድ ስቴትስ በቅርቡ በኢትዮጵያ ሰላማዊ ሰልፎችን ተከትሎ የተነሱ ከቶች ክፉኛ እንዳሳሰቧት ትገልጻለች። በሳምንቱ መጨረሻ በኦሮሚያና አማራ ክልሎች የተከሰቀሱት ሁከቶች ከሰልፈኞቹና ከጸጥታ አስከባሪዎች ጉዳት ወይንም ሞት እንዳስከተሉ ከዘገባዎች መረዳታችንን እናስታውቃለን። የሞቱት ሰዎችን ቁጥር አስመልክቶ የታወቀ መረጃ የለም። የዩናይትድ ስቴትስ ኤምባሲ በሁከቶቹ የተነሳ ጉዳት ለደረሰባቸው የንብረትና የኑሮ ኪሳራ ለገጠማቸው እንዲሁም በመጣኔ ሀብት ልማትና የማህበረሰብ መሰረታዊ ግንኙነቶች ላይ በደረሰው ጉዳት ክፉኛ ማዘኑን ለመግለጽ ይወዳል። ሰልፎቹ የተካሄዱት ያለፈቃድ መሆኑን እንረዳለን። እናም ሁሉም ወገኖች በሰላምና ገንቢ በሆነ ውይይት በሰላም ጉዳዩን ለመፍታት የሚሰሩትን ሁሉ እንዲደግፉ እናሳስባለን። በሕገ መንግስቱ የጸኑ ዜጎች በተቃውሞ የሚገኙትን ጨምሮ በነጻነት የመናገርና በሰላም የመሰብሰብ መብቶች እንዲከበሩ ያለንን ጥሪ አሁንም እናጠናክራለን።
የዩናይትድ ስቴትስ ኤምባሲ በፌስቡክ ገጹ ላይ ይፋ በሆነው መግለጫ በርካታ የህዝብ አስተያየቶች ደርሰውታል። ወደ 1000 ሰዎች ለጓደኞቻቸው ሲያካፍሉ ሌሎች ደግሞ ወደ 800 የሚጠጉ አስተያየት ሰጥተዋል። የሚበዙት አስተያየቶች ትችቶች ናቸው። ከነዚህ መካከል ዳግማዊ ፋኖ በጣም አሳፋሪ ካለ በኋላ ጥቅስ ሰልፎቹ የተካሄዱት ያለ ፈቃድ መሆኑን እንረዳለን ማለት ምን ማለት ነው? 100% ምርጫ ያሸነፈ አምባገነናዊ መንግስት ከመቼ ወዲህ ነው ለጸረ መንግስት ሰልፎች ፈቃድ የሚሰጠው ብሏል። ካሌብ ግርማ በበኩሉ ዩናይትድ ስቴትስ በኢትዮጵያ መንግስት ላይ ጫና ማድረግ አለባት ካለ በኋላ የዴሞክራሲ መድረኩን እንድታስፋፋ የፖለቲካ እስረኞች ያለምንም አይነት ቅድመ ሁኔታ እንዲፈቱና በአስቸኳይ ነጻና ፍትሃዊ ምርጫ እንዲካሄድ ጠይቋል። ካሌብ ግርማ አስተያየቶቹ ሙሉ በሙሉ በዩናይትድ ስቴትስ ኤምባሲ የፌስቡክ ገጽ ላይ የሚገኙ ናቸው። በትናንትናው ዕለት የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል በበኩሉ በሳምንቱ መጨረሻ በኦሮሚያ ከ67 በላይ በአማራ ክልል ደግሞ ከ37 በላይ ሰዎች መገደላቸውን ከምንጮቼ አረጋግጫለሁ ሲል አስታውቋል።
ክቡራትና ክቡራን አድማጮች ቀደም ሲል ያስተዋወቅነው የዕለቱ አብይ ርዕስ ዘገባ አሁን ደርሶናል። ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ኢትዮጵያ ውስጥ በሳምንቱ መጨረሻ በተካሄዱ የተቃውሞ ሰልፎች በአማራና በኦሮሚያ ክልሎች በሰላማዊ ሰልፈኞች ላይ በቀጥታ በተተኮሰ ጥይት ወደ 100 የሚጠጉ ሰዎች ሕይወት መጥፋቱን እየገለጹ ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እስከዛሬ ደርሶናል ባሉት ሪፖርት የ86 ሰዎች ሕይወት መጥፋቱን ተናግረዋል። በሌላ በኩል ሰላማዊ ሰልፍ በተካሄደባቸው አካባቢዎች ሰዎች እየታሰሩና ድብደባ እየተፈጸመባቸው መሆኑን ነዋሪዎች ይናገራሉ። የኢትዮጵያ መንግስት በበኩሉ ሀገሩ አሁን ተረጋግቷል፣ እንዲህ ያለ ነገር የሚናገሩት የሀገሩን ሰላም ማናጋት የሚፈልጉ አሉባልተኞች ናቸው ይላል። ሁሉንም ወገን ያነጋገረችው ጽዮን ግርማ ዘገባላት።
ባሳለፍነው ቅዳሜና እሁድ ማለትም ሐምሌ 30 እና ነሐሴ 1 ቀን በኢትዮጵያ
በአዲስ አበባ በኦሮሚያ የተለያዩ ከተሞችና በአማራ ክልል በተደረጉ ሰላማዊ ሰልፎች በቀጥታ በሰልፈኞቹ ላይ በተተኮሰ ጥይት ወደ 100 የሚጠጋ ሰው መገደሉን ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና ዓለም አቀፍ ብዙሃን መገናኛ እየገለጹ ይገኛሉ። ከዚህ ቁጥር ውስጥ ከ30 በላይ የሚሆነውን የሚይዘው በአማራ ክልል የተፈጸመ ግድያ እንደሆነም ይገልጻሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የፓርቲያቸው ጽፈት ቤቶች በተለያየ ቦታ በመዘጋታቸውና አባላቶቻቸው በመታሰራቸው እንደ ልብ ተንቀሳቅሶ መረጃ ማሰባሰብ እንዳልቻሉ በመግለጽ የሞቱ፣ የቆሰሉና የታሰሩ ሰዎችን በአግባቡ መዝግቦ ለመያዝ እንደሚቸገሩ አስረድተዋል። ከየአካባቢው አገኘነው ባሉት መረጃ መሰረት በዛሬው ዕለት የተጠናቀረ ነው ያሉትን መረጃ ይገልጻሉ። አያይዘውም በከተሞች ያለውን ሁኔታ ያስረዳሉ።
ሞቱ የተባሉ ሰዎች አሁን ባገኘን ዳታ መሰረት 86 ሰዎች ደርሰዋል። ለጊዜው የደረሱን የቆሰሉትን ሰዎች በትክክል እንትን አላልንም። ምክንያቱም ብዙ ሰው በየቦታው ታስሯል። ከቅዳሜ ወዲህ በጣም ከፍተኛ ሀዘን ላይ ናለን። ኦሮሚያ አካባቢ እንዲሁም በአማራም ከተለያዩ ሚዲያዎች እንደምንሰማው ብዙ ሰው ህይወቱ አልፏል እና ስለዚህ የሀዘን ድባብ ነው በየቦታው ያለው። ብዙ ሰው ነው ያለቀብን። ስለዚህ እናዝናለን። ይሄ በአንድ በኩል ሆኖ ከቅዳሜ ወዲህ በጠቅላላው የታጣቂ ኃይል ጦር ሰራዊቱ በኦሮሚያ ክልል እንደተሰማራ ነው። ሰው መዘዋወር የማይችልበት ወጥቶ እቃ መግዛትም የማይቻልበት ደረጃ ላይ እንዳለ ነው ከየአካባቢው የሚደርሱኝ። ለምሳሌ ምዕራብ ወለጋ ግንቢ ውስጥ ካለችው መንዲ ከተማ ሰው ከትላንት ጀምሮ መዘዋወር እንደማይችል፣ ነጆም እንደዚሁ ለማድረግ የሆነ ግንቢም ወጥቶ ለመመለስ አስቸጋሪ ነው ይሉኛል። እና ስለዚህ ከየቦታው በወታደራዊ ኃይል ነው ያለችው ኦሮሚያ።
አቶ ሙላቱ ገመቹ አያይዘው አገኘሁ ባሉት መረጃ ህዝብ ባዶ እጁን ሆኖ ለሰላማዊ ሰልፍ በወጣበት ወቅት እንደ ነቀምት፣ አወዳይና ሀሮማያ በመሳሰሉ ከተሞች በአንድ ቦታ ላይ ከ10 ሰው በላይ በመግደል የጅምላ ግድያ መፈጸሙን ይናገራሉ።
አሁን ለምሳሌ ግንቢ ላይ የደረሰኝ ኢንፎርሜሽን ግንቢ ላይ የሞተው ጋራዥ ውስጥ እየሰራ እያለ ነው ተተኩሶ የተገደለው። ስራ ላይ እያለ በቤቱ አሁን ግማሹ ከቤቱ ተወስዶ ነው፣ ግማሹ መንገድ ሲሄድ ነው እየተባለ ነው ለእኛ አሁን ኢንፎርሜሽን የሚደርሰኝ። እኔ እኮ መንግስት ቅሬታ ብኖረውም እነዚህ ማስኪሊንግ እንደዚህ አይነቱ ነገር ለምን ይሆናል? ይሄ ባልታጠቀው ህዝብ ላይ እንትን ማድረጉ ደስ የሚል አይደለም። ይሄ ለእግዚአብሔርም የሚመች አይደለም። እንዲህ አይነቱ ነገር ፈጣሪም አይወደውም ይህንን ተግባር ማድረግ። በጣም የሚያሳዝነኝ ደግሞ ትዕዛዝ እንኳን ቢሰጠው ይህንን ያደረገው ታጣቂ ኃይል ሊያዝን ይገባል። ወንድሙ ነው። መንግስት ሁሉ ያልፋል፣ የማያልፈው ሀገር ነው። ወገኖች ሁሉ ይኖራሉ፣ ያስተዛዝባል። ይሄ ቀውጢ ቀን ካልፎ ሌላ ጊዜ ሲመጣ ይሄ ሊሰማን ይገባል። እና እርስ በርሳችን አሁን እንዲህ አነጣጥረን ገለን የምንፈልገውን እናገኛለን ገለን እና ስለዚህ ይህንን በጥቅ ሊያስቡበት ይገባል።
በሌላ በኩል በጎንደር ከተማ እጅግ ሰላማዊ በሆነ ሁኔታ ተቃውሟቸውን ያሰሙ ሰዎች ቤት ለቤት በተደረገ አሰሳ እየታሰሩ መሆኑን ነዋሪዎች ይናገራሉ። የጎንደር ከተማ ነዋሪ የሆኑት አቶ ክንዱሽ ሀጎስ ይህ ለህዝቡ ኃላፊነት የማይሰማው መንግስት ነው ይላሉ።
መጀመሪያ በሰላም ተቀምጦ የነበረ ሰው የሐምሌ 5 ቁስሉ ሳይደርቅ የሐምሌ 5 እንባው ሳይደርቅ በድጋሚ ሰላም በማስከበር ሰበብ ገብቶ ሰላም አደፍርሶ ሲያበቃ ሰላሙ ደፍርሶበት ግርግር ሲል የነበረውን ወጣት ወደ 300 የሚጠጋን ሰብስቦ አጉሮ ሴትም ወንድም ሳይለዩ አንድ ቦታ ላይ ነው፣ አጠቃላይ 3 ቦታ ላይ ነው ያሉት የተያዙ ወጣቶች። ከዛ ውስጥ የወጡ ሰዎችም አሉ። የተያዙት ወንድም ሴትም እጅና እግራቸው እየተቀጠቀጡ መንቀሳቀስ በማይችሉበት ደረጃ ነው ያለው። እንግዲህ ይሄ በቀል ማለት ይቻላል። ህዝቡ ምን እንዳጠፋ ባላቅም ጠላትን እንኳን ይህን ያህል አትበቀለው። ዘር ከማጥፋት ለይቼ የማየው ነገር አይደለም ይሄ እና መንግስት እየሰራ ያለው ስራ በእውነቱ በጣም ፍጹም አምባገነናዊ የሆነ ስራ እየሰራ ነው። ይህ ደግሞ ለዚች ሀገር መጻኢ ዕጣ ፈንታ መልካም አይደለም ብዬ አምናለሁ።
ስሙ እንዲጠቀስ ያልፈለገ አንድ ነዋሪ ከታሰሩት መካከል እድሜው ትንሽ በመሆኑ የተለቀቀ አዳጊ የነገረኝ ነው በማለት እስረኞች እየተደበደቡ መሆኑን ይገልጻል።
እዛ የወጣውን ልጅ እኔ አግኝቼዋለሁ፣ አንድ ልጅ ማለት ነው። እና ያ ልጅየው እሱ ከነበረበት ካምፕ ብቻ 300 እንደነበሩ ነግሮኛል። ወጣቶቹ ላይ ያው እናንተ ናችሁ እየዘረፋችሁ ምን ያላችሁ ይላሉ። አስገድዶ ማለት ያላል እነሱ ያልፈረቁት ወስደው ፖሊስ ወታደር ካምፕ ላይ በመዝጋት እየደበደቧቸው ነው ያለ። በቀላል እንደነገረኝ ከሆነ በጣም እጅና እግራቸው እንደማይሰራ በጣም እንደተደበደቡ ነው የነገረኝ።
በጎንደርና በባህር ዳር ከተማ አቶ በረከት ስምኦን፣ አቶ አዲሱ ለገሰና ሌሎች ባለስልጣናት ተገኝተው ህዝቡን ለማወያየት ጥረት እያደረጉ መሆኑን በጎንደርና በባህር ዳር ያነጋገርናቸው ነዋሪዎች የገለጹ ሲሆን ህዝቡ መድረክ ባገኘበት አጋጣሚ ሁሉ ብሶቱን እየተናገረ ነው ይላሉ። በጎንደር ከተማ ግን ሁለቱ ባለስልጣናት ይገኛሉ ተብሎ ባለመገኘታቸው በዛሬው ዕለት ረብሻ ተፈጥሮ እንደነበር ገልጸዋል። በአጠቃላይ በዛሬው ዕለት ያነጋገርናቸው ነዋሪዎች ሰላማዊ ሰልፍ በተካሄደባቸው አካባቢዎች ሁሉ ውጥረት መንገሱን ይገልጻሉ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድን ነዋሪዎቹ ስለሚያነሱት ጉዳዮች ጠይቄያቸው ነበር።
በተጨባጭ አሁን ሀገራችን ውስጥ ያለው ሁኔታ ሰላምና መረጋጋት ያለበት ነው። ነገር ግን ይሄ ሰላምና መረጋጋት ቀጣይነት እንዳይኖረው፣ በሰው አይምሮ ውስጥ መረጋጋት እንዳይፈጠር በብዙ መልኩ እየተሰራጩ ያሉ አሉባልታዎች አሉ። በተለያዩ ሶሻል ሚዲያ የሚሆን ኢንፎርማል በሆኑ የመረጃ መለዋወጫ ዘዴዎችም ሊሆን ይችላል። መከላከያ እንዲህ እያደረገ ነው፣ ፖሊስ እንዲህ እያደረገ ነው፣ ወጣቶች ላይ ይሄ እየተፈጸመ ነው፣ እዛ አካባቢ ይሄ እየሆነ ነው በሚል በአይምሮ ውስጥ መረጋጋት እንዳይፈጠርና ሁል ጊዜ ሰው ስጋት ውስጥ እንዲሆን የሆነ ረብሻ ሲፈጠር እንዲበረገግ ለማድረግ የሚጠቀሙባቸው የተለያዩ ስልቶች ናቸው።
አቶ መሐመድ አያይዘው በአጠቃላይ ችግሩ የተፈጠረው የኢትዮጵያን ሰላም መሆን በማይፈልጉ ኃይሎች በተፈጸመ ድርጊት ነው ይላሉ።
አሁን የጠቀሻቸው ተቋማትና ሚዲያዎች እንዲሁም በማህበራዊ ሚዲያ ጭምር ኃላፊነት በጎደለው መልኩ የሚጠቀሱ ቁጥሮች አሉ። ከሰው ህይወት ጋር በተገናኘ፣ ከንብረት ውድመት ጋር በተገናኘ የሚጠቀሱ ቁጥሮች አሉ። አሁን ቁጥሩ ብዙም አያወዛግበንም። መንግስት ያው በቀጣይ አጣርቶ ከሰው ህይወትም ጋር በተገናኘ ከንብረትም ጋር በተገናኘ ያሉ ሁኔታዎችን ግልጽ የሚያደርግበት ሁኔታ ነው ያለው። ነገር ግን እንደ መንግስት አቋም ከወሰድ ነው ያንድም ሰው ህይወት እንዲጠፋ ፍላጎት የለውም። ያንድም ሰው ህይወት ያሳስበዋል። በአንድም ሰው ህይወት መጥፋት ከፍተኛ ሀዘን ይሰማዋል። እዚህ ላይ ብዙም ፎከስ አላደርግም። ያው በቀጣይ በኋላም ወደፊትም ልንነጋገርበት እንችላለን። መረጃዎች ተጣርተው የሚወጡበት ሁኔታ ነው ያለው። ኃላፊነት በሚሰማው መልኩ መንግስት በቀጣይ ይፋ የሚያደርግበት ሁኔታ ይኖራል የሚል ስላለኝ ነው።
የአማራ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን በጎንደር ከተማ ስብሰባ ተጠርቶ ቀረብን ያሉት ሰብሳቢዎቹ የተለያየ መድረክ ስላላቸው በተደራራቢ ስብሰባ ምክንያት ሊሆን ይችላል ብለው እንደሚገምቱ ገልጸው በአጠቃላይ በክልሉ ላይ እየቀረበ ያለውን ቅሬታ በተመለከተ አስተያየታቸውን ሰጥተዋል።
እነዚህ ህገወጥ ተግባራት በተካሄዱበት ወቅት የጸጥታ መዋቅሩም ጭምር ለምሳሌ ባህር ዳር ብንወስድ የጸጥታ መዋቅሩ ጭምር ፖሊስ ጭምር ሰላምና ጸጥታን ለማስከበር በተንቀሳቀሰበት ወቅት በቦምብ ተመቷል፣ በሽጉጥ ተመቷል። ይሄ በባህር ዳር ከሁለት ቀናት በፊት የተደረገ ነው። እናም የጸጥታ መዋቅሩ ራሱን አሳልፎ ለሰላም ማስከበር ራሱን አሳልፎ ለዜጎች መብት መከበር ራሱን አሳልፎ እየተደበደበም እየተመታም የህብረተሰቡን ሰላም ለማስጠበቅ እየተንቀሳቀሰ ነው። ስለዚህ በዚህ ሂደት የማንፈልገው የዜጎች መጎዳት፣ ግጭት፣ አልፎም ተርፎ የዜጎቻችን ህይወት መጥፋት ተከስቷል። የክልሉ መንግስት ደግሞ በዚህ አጋጣሚ የአንድ ዜጋም ቢሆን ስራው ምንም ይሁን ምን፣ የጸጥታ መዋቅር ይሁን ሲቪልም ይሁን ሌላም ይሁን የአንድ ሰውም ህይወት ቀርቶ ደም መፍሰስ እንደሌለበት በማመን በጥንቃቄ ህብረተሰቡን ለመምራት በሰላማዊ ሰልፎቹ ላይም ህገወጥ ቢሆኑም እንኳን የሰው ህይወት እንዳይጠፋ ጥረት እየተደረገ ነው። ይሄ ሆኖ ግን ከዚህ አልፎ የዜጎችንም ህይወት የጸጥታ ኃይሎችን ህይወት አደጋ ላይ የሚጥል እንቅስቃሴ ግጭት በተከሰተበት ወቅት ግጭቱ የመጣቸው ችግሮች ይከሰታሉ። የሰው ህይወት መጥፋት፣ ሌሎች ተከስተዋል። እነዚህ በጣም አሳዛኝ ናቸው።
የኦፌኮ አቶ ሙላቱ ገመቹ በበኩላቸው ህዝቡ ላለፉት 9 ወራትና ከዚያ በላይ አደባባይ ወጥቶ በባለቤትነት ጥያቄ እየጠየቀ መሆኑን ዓለም ሁሉ እያየው
እኛ ያስተባበር ነው እንዳ ያስወጣ ነው አይደለም። አሁንም የምንናገረው እንግዲህ ባለቤት አልባ ነው የሚያሰኝም አይመስለኝም። ነ እንግዲህ ህዝቡ ራሱ ባለቤት ነው። ህዝብ በጠቅላላው አንድ ላይ ተነስቶ ለራሱ ጉዳይ እኔ የወከልኩት ሰው የለም እኔ ራሴ ጉዳይን አስፈጽማለሁ ካለ የሚከለክለው ምን ነገር አለ? ይሄ እኮ መረጠን የተባለው ህዝብ እኮ ነው የወጣው፣ ሌላ ጉዳይ አይደለም። መረጠን የተባለው ህዝብ መቶ በመቶ መርጦናል የተባለው ህዝብ ስለወጣ እነዚህን ህዝቦች ማረጋጋት ነው? በሰላማዊ መንገድ ማካሄድ ነው? ወይስ አጸፋው ጥይት ነው?
በሌላ በኩል ፍሪደም ሃውስ የተባለው ዓለም አቀፍ የዴሞክራሲ ሐሳቦች አራማጅ ተቋም በኢትዮጵያ የተፈጠረውን ሁኔታ አስመልክቶ የኢትዮጵያ መንግስት ትክክለኛ የሀብት ክፍፍልና ግልጽ የሆነ መንግስት እንዲኖር በጠየቁ ዜጎች ላይ የወሰደው ገዳይ እርምጃ እንዲያቆም እንጠይቃለን ሲል መግለጫ አውጥቷል። አምነስቲ ኢንተርናሽናል በበኩሉ በኦሮሚያና በአማራ ክልል በመቶዎች የሚቆጠሩ ሰዎች በፖሊስ ጣቢያ፣ መከላከያ ማሰልጠኛ ጣቢያን ጨምሮ ወደ አልታወቁ ማሰሪያ ቦታዎች ተወስደው ታስረዋል ካለ በኋላ በተቃውሞ ላይ በነበሩበት ወቅት የታሰሩ በሙሉ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ጠይቋል።
እየተካሄደ ባለው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሪፑብሊካን ፓርቲውን ወክለው እንዲወዳደሩ የተሰየሙት ዶናልድ ትራምፕ ወደ አሜሪካ በሚገቡ ሙስሊሞች ላይ እገዳ እንዲደረግ ባቀረቡት ጥሪና በጦርነት ላይ ከሞተው የዩናይትድ ስቴትስ ወታደር ሙስሊም ቤተሰብ ጋር በቅርቡ በፈጠሩት ጠብ ምክንያት አሜሪካውያን ሙስሊሞች ቁጣ የተቀላቀለበት ምላሽ እየሰጡ ናቸው። ዶናልድ ትራምፕ እኔ አሸባሪነትን ስላሰጋኝ የሰጠሁት አስተያየት እንጂ ሙስሊሞችን በመተቸት ያቀረብኩት አይደለም ይላሉ። ዘጋቢያችን ማይክ ኦ ሱሊቨን ግን አንዳንድ ሙስሊም አሜሪካውያን ትራምፕን የሚከሷቸው በምርጫ ዘመቻ ክርክርና በጥላቻ ንግግር መካከል ያለውን ልዩነት መስመር ተላልፈዋል ሲሉ መሆኑን ይገልጻል። ሰለሞን ክፍሌ ያቀርበዋል።
አሜሪካውያኑ ሙስሊሞች በአሁን ወቅት ተቃውሟቸውን እያስተባበሩና በማኅበረሰብ መገናኛ ብዙሃን ድምፃቸውን እያሰሙ ነው። ዶናልድ ትራምፕ ከአንዳንድ ሙስሊሞች በብዛት ከሚኖሩባቸው አገሮች ወደ ዩናይትድ ስቴትስ በሚመጡ ሰዎች ላይ ጊዜያዊ እገዳ እንዲደረግባቸው ያደረጉት ጥሪ ነው ይህን ነቀፌታ ያስከተለባቸው። በንግድ ሥራ የሚተዳደሩት ሙስሊም አሜሪካዊው ናቪድ የትራምፕ አስተያየቶች አስቆጮች ናቸው ይላሉ።
What this national climate is like we're all crowded in a crowded movie theater.
ይህ አሁን የምንገኝበት ብሔራዊ ሁኔታ ሁላችንም በአንድ የተጨናነቀ ቲያትር አዳራሽ ውስጥ ሆነን ከተመልካቾቹ አንዱ ብድግ ብሎ እሳት እያለ እንደሚጮህና ሽብር በመፍጠር ሁሉንም በማደናገጥ ላይ ያለ ይመስላል።
የትራምፕ ምረጡኝ ዘመቻ አስተባባሪዎች ግን የሙስሊም ደጋፊዎችን አስተያየት በዋቢነት ይጠቅሳሉ። ሳጂድ ታራር ሙስሊም አሜሪካዊ የትራምፕ ደጋፊ ነው።
Safety of America number 1 priority for Donald Trump and being a Muslim American is my number 1 priority as well.
ለዶናልድ ትራምፕ ቁጥር 1 ቅድሚያ የሚሰጡት ተግባር የአሜሪካውያንን ደህንነት ማስጠበቅ ነው። እንደ አንድ ሙስሊም አሜሪካዊ እኔም ቅድሚያ የምሰጠው አብይ ተግባር ይሄው ነው።
ዶናልድ ትራምፕ በበኩላቸው የሚሉት ኢላማ የማደርገው ሽብርተኝነትንና አሸባሪዎቹን የሚፈለፍለውን የዓለም ክፍል ነው ነው። ሙስሊም ተቺዎቻቸው ግን ትራምፕ ሽብርተኝነትን የሚመለከቱት ከአንድ ታላቅ እምነት ጋር በማመሳሰል ነው ይላሉ። ሁሳን አይሉሽ አንዱ ናቸው።
It actually normalizes anti-Muslim sentiment. It normalizes anti-Muslim rhetoric.
ለነገሩማ ያለውን ጸረ ሙስሊም አስተያየት ያለዝበዋል። ጸረ ሙስሊሙን ንግግር የተለሳለሰ አቀባበል እንዲኖረው ለማድረግ ይረዳል። ምክንያቱም እንደ ትራምፕ ያሉ ታዋቂ ሰዎች ሲናገሩት ደህና ይመስላል።
ከፓኪስታን ወደ ዩናይትድ ስቴትስ ከመጡ 50 ዓመት የሆናቸው ራፊቅ አህመድ እምነት አለኝ የሚሉት ደግሞ በመራጩ ህዝብ ላይ ነው።
Majority of Americans they're intelligent people and
አብዛኛው የአሜሪካ ህዝብ ብልህ ነው። ሙስሊሞች ለዚህች አገር ብዙ አስተዋጽኦ እንዳበረከቱ መራጮች ይገነዘባሉ ብዬ ተስፋ አደርጋለሁ።
ሌላው የኩርዲስታኑ ስደተኛ ቲማር አህመድ በበኩሉ በጦርነት ላይ የሞተው ሙስሊም አሜሪካዊ ወታደር አባት የተናገሩትን ያስተጋባል። በዩናይትድ ስቴትስ ህገ መንግስት ላይ እምነት ያለው መሆኑን ነው የሚናገረው።
All religion, all tribes, and doesn't matter what you came from.
ከየትኛውም አካባቢና ወይም የቀደመ ታሪክህ ምንም ይሁን ምን ህገ መንግስቱን አክብረህ እስከተገኘህ የዚህች አገር ዜጋ ነህ። ሁሉም ሃይማኖቶች ይከበራሉ። ሁሉም ዘሮች የሚታዩት በአንድ አይን ነው።
ዶናልድ ትራምፕ ባለፈው መጋቢት በተካሄደ የህዝብ አስተያየት መለኪያ 11% የሙስሊሞች ድጋፍ አላቸው። ከዚያ በኋላ የተካሄደ የህዝብ አስተያየት መለኪያ የለም። ነገር ግን ዶናልድ ትራምፕ ወደ አሜሪካ በሚገቡ ሙስሊሞች ላይ እገዳ እንዲደረግ ጥሪ ካቀረቡና በጦርነት ከሞተው የዩናይትድ ስቴትስ ወታደር ሙስሊም ቤተሰብ ጋር ከተጋጩ ወዲህ ድጋፉ እየቀነሰ መምጣቱን ብዙ ሙስሊሞች ይናገራሉ።
የተከበራችሁ አድማጮች፣ ለአራት ሰዓት 20 ጉዳይ ሆኗል። አሁን ከምሽቱ አዲስ አበባ ላይ አስተናጋጆቻችሁ ሰሎሞን አባትና
አዳነች ፍስሐዬን። አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናሰማለን።
ጥናትል የአሜሪካ ድምፅ ሬዲዮ የአማርኛ ክፍል ፕሮግራም በአሁኑ ጊዜ በኢትዮጵያ ውስጥ ተከስቶ ያለው ህዝባዊ እንቅስቃሴ ነው። እንቅስቃሴው በኢትዮጵያ ህዝብ መካከል ያለው እንቅስቃሴ ስለሆነ የኢትዮጵያ ህዝቦች ደግሞ እርስ በርሳቸው ከመተላለቅ አስቀድሞ ገዢ ነገር ካሉት የፖለቲካ ተቃዋሚ ኃይሎች የትኛውም ዓለም ኢትዮጵያውያን ስለሆኑ ከኢትዮጵያውያኖቹ ፊት ለፊት ተወያይቶ ተከስቶ ያለውን ችግር መፍታት የገዢ ነገር ፍላጎት በግብ ማቅረብ እንዳለበት የኢትዮጵያ ዚ ያምንበታል። ስለዚህ ችግሩ ወደ መተላለቅ ከመሸጋገሩ በፊት የህዝባዊ ጥያቄ በመሆኑ ይህ የህዝብ ጥያቄ ደግሞ ማንኛውንም ክፍት የፖለቲካ ኃይሎች ሊመልሱ ስለማይችሉ አዎንታዊውን አምነው ችግሩን በሰላማዊ መንገድ ቢፈታና ያለውን የኢኮኖሚ ተቋሞች ሳይፈርሱ ሳይወድሙ የተጀመረውን የኢኮኖሚ ግንባታ በሰላማዊ መንገድ እንዲንቀሳቀስ የሰላም እርቅ ወሳኝነት አለው። አትክልት ኪሮስ ኃይለማርያም ከሳንዱስ አሜሪካ። ታንክ ዩ።
አሎ ቪኦኤ፣ እንደምናችሁ? ሰላም ናችሁ? እኔ በጎንደርና ባህር ዳርና በኦሮሞ የተደረገው ያለው ሰው የሚመተው ያለ ለምን እንደሆነ እኔ አይገባኝም። መንግስት ፈቃድ አልሰጥም ብለዋል፣ አልሰጠም። ስለዚህ ሰዎቹ የራሳቸው ሪስፖንስብሊቲ ነው። አንስን ፒፕል መጀመሪያ ህጻናቶች እየሞቱ ናቸው። ህዝቡ ለምን ወላጆች ሲሆኑ ቤተሰብ አይመክራቸው? ምክንያቱም ይህ መንግስት ሰላማዊ ሰልፍ አታድርጉ ብለዋል። እኔ ደጋፊኛ አይደለም፣ ግን ሰላማዊ ሰልፍ አታድርጉ ከዋለ የራሱ ሪስፖንስብሊቲ ነው ሰው የሚሞተው ያለ እና ህጻናቶች በስተጀርባ ሆኖ እየመሩት እነሱም መንግስት መያዝ አለበት። እነሱም ይመሩት ያሉ ወደ ፍርድ ማቅረብ አለበት። አመሰግናለሁ። ተሻለ ነው ይፋትናል።
በቅድሚያ ቪኦኤ በደረሰው እልቂት ሰፋ ያለ ዘገባ በማቅረባችሁ በጣም እናመሰግናለን። የዛሬ ሳምንት እሁድ ዕለት የጎንደርን በዕለቱ ባለመዘገባችሁ ቅር ከተሰኙት አንዱ ነበርኩ። የኢትዮጵያ መንግስት አሁን መባነን አለበት። በህዝብ 100% ተመረጥኩ ያለ መንግስት የግፍ አገዛዝ እንደመረረው መስዋዕት እንደምትን በመክፈል እየገለጸ ነው። አሁን ማድረግ ያለበት በአስቸኳይ ጋዜጠኞችንና የፖለቲካ እስረኞችን መፍታት፣ ከተቃዋሚዎች ጋር ቶሎ ንግግር መጀመር። እንደ መንግስትነቴ የንጹሐን ደም ሲፈስ ህይወት ሲቀጠፍ ያሳዝነኛል የሚል መንግስት ከሆነ ይህን የግድ ማድረግ አለበት። የእኛ ተቃዋሚዎች ባዮች የመግለጫ አጋጋታ የኢትዮጵያ ህዝብ አይጠቅመውም። ለኢትዮጵያ ህዝብ ስትሉ ልዩነታችን አስወግዳችሁ አንድነት ፍጠሩ። እናንተም ስንት ሰው እስኪሞት ነው የምትጠብቁት? መንግስት መሳሪያ ቢጨብጥም ቃታውን እንዲስብ ያደረጋችሁት እናንተ ናችሁ። መንግስት ብቻ ተጠያቂ አይደለም፣ የመጀመሪያ ተጠያቂ እንደውም የተቃዋሚዎች አንድ አለመሆን ነው። ሲሳይ መዝገበ ነኝ ከሜንፊስ ቴኔሲ።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን በደቡብ ሱዳን ስላለ የሙዚቃ ትርኢት ዝግጅት አለን። ራሳቸውን አና ታባ ሙቭመንት ማለት አና ታባ ንቅናቄ ብለው ይጠራሉ። በርከት ያሉ ደቡብ ሱዳናውያን ሙዚቀኞች ናቸው። በብጥብጥ እየታመሰች ባለችው ሀገራቸው ሰላም እንዲሰፍን የሚማጸኑት ዜማ አውጥተዋል። ሁከት እንዲያከትም በያዝነው ዓመት የበኩላችንን አስተዋጽኦ ለማበርከት የደረስነው መሆኑን ይናገራሉ። ከናይሮቢ የቪኦኤ ጂል ግሪክ ያጠናቀረችውን ዘገባ ቆንጅታዬ ይዛዋለች።
ጅኑቢን ኩሉ ዮም ሞት ሞት ለምተኒ
ለደቡብ ሱዳናውያን ሁሉ በተለይም በዚህ ዋጋቢስ ጦርነት የቤተሰብ አባላት ሁሉ ይሁን ብለው ነው እነዚህ ሙዚቀኞች፣ አርቲስቶችና ተሟጋቾች ይህንን በአረብኛ አና ተአባን አሁንስ ታከተኝ ደከመኝ የሚለውን ዘፈን የደረሱት። ድምጻዊና ለሰላም ተሟጋቹ ማናሴ ማቲያንግ ይህን ለማድረግ ያነሳሳን ዋና ምክንያት አገራችንን ያመሰቃቀላት ጦርነት ስለታከተን ነው ይላል።
Nobody is benefiting. Every South Sudanese right now is suffering because of this war.
ማንንም አይጠቅምማ። በአሁኑ ሰዓት በጦርነቱ ሁሉም ሰው ነው የሚሰቃየው። ስለዚህ ይሄ የሁሉም ህዝብ ድምጽ ነው። በረሃብ በበሽታ ወይም በጥይት ይያለቀን ነው ደከመን።
ሙዚቀኞች፣ ሰዓሊያን፣ ገጣሚያን፣ ተዋንያንና ተሟጋቾች ያሉበት ስብስብ ደቡብ ሱዳንና ኬንያ ውስጥ ካሉ አባላት የተውጣጣ ነው። እና ባለፈው ሳምንት ኬንያ ሌክ ኤልሜናታያ ውስጥ የሰላም ጉባኤ ያድርገው ሲያበቁ ይህንን ዜማ ደረሱ። ከዚያም በላይ የደረሱት ዜማ የረጅም ጊዜ እቅድ አንድ አካል ብቻ ስለሆነ በህብረተሰቡ ውስጥ የለውጥ ኃይል ለመሆን የሚያስችላቸው የተግባር መርሃ ግብርም እንዳዘጋጁ ይናገራሉ። ከሀገር ውጪ ሆነን መልእክታችንን ለመናኘት ስለማንችል የሰላም ዘመቻችንን ለመቀጠል አሁን አርቲስቶች ወደ ሀገር ውስጥ ተመልሰዋል ብሏል ማቲያንግ። እንደ አውሮፓውያን አቆጣጠር በ2013 ዓመተ ምህረት የደቡብ ሱዳን ፕሬዝዳንት ሳልቫኪር ምክትል ፕሬዝዳንታቸው የነበሩትን ሬክ ማቻርን መፈንቅለ መንግስት ሊያካሂዱ ማሴራቸው ተደርሶበታል ብለው በመወንጀል ከስልጣን አባረሯቸው። በዚያው ዓመት ታህሳስ ወር ውስጥ በሀገሪቱ ዙሪያ ሁከት ተቀጣጠለ። ማቻር ጁባን ለቀው ወጡ። ባለፈው ዓመት ልክ በዚህ በነሐሴ ወር ሁለቱ ተቀናቃኞች አንድ የሰላም ስምምነት ላይ ደረሱ። ማቻር ግን ወደ ጁባ የተመለሱት በሚያዝያ ወር ነበር። ባለፈው ወር ውጊያው አገረሸና ጁባ ውስጥ ብቻ 300 ገደማ ሰው ተገደለ። ማቻር እንደገና ተነስተው ኮበለሉ፣ ዱራቸው ገቡ። ኪር በምትካቸው አዲስ ምክትል ፕሬዚደንት ሾሙ። ብዙዎች ታዲያ አሁን የተደረሰው የተኩስ አቁም ሀገሪቱ ተመልሳ በጥብጥ ውስጥ እንዳትዘፈቅ ለመከላከል ይረዳል ብለው ተስፋ ያደርጋሉ።
Our artists have personal experiences. Most of the artists that recorded this song were in Juba.
አርቲስቶቻችን ራሳቸው ስለነበሩ በቦታው በሁኔታው ውስጥ አልፈዋል። ዘፈኑን የቀረጹት ብዙዎቹ ሁከቱ በተቀሰቀሰበት ጊዜ ጁባ ነበሩ። እንዲያውም የአንደኛው አርቲስት የባንድ አባል ተገልሏል።
ባለፈው አርብ የምስራቅ አፍሪቃ ሀገሮች የልማት በይነ መንግስታት ባለስልጣን ኢጋድ ባወጣው መግለጫ ክልላዊ የጥበቃ ኃይል እንዲላክ ያሳሰበ ሲሆን የደቡብ ሱዳን መንግስት በሐሳቡ መስማማቱን ገልጿል። የማቻርም ጥያቄ የጥበቃ ኃይል ይግባ የሚል ነበር። ኪር በበኩላቸው ካሁን ቀደም ሀገራችን ተጨማሪ የባዕድ ኃይል አያስፈልጋትም በማለት ሲቃወሙ እንደነበረ የሚታወስ ነው። ታዲያ ይግባ የተባለው የጥበቃ ኃይል የተባበሩት መንግስታት ድርጅቱን የደቡብ ሱዳን ተልእኮ የሚያግዝና ተጠሪነቱም ወይም ሪፖርት የሚያቀርበው ለዚሁ ተልእኮ እንደሚሆን ተገልጿል። እኔ ራፕቲቪስት ነኝ፣ በራፕ ሙዚቃ አማካይነት የምታገል የሚለው ሎዋል ዶአወል በዚህ የሰላም ጥሪ የሙዚቃ ቅንብር የተካፈለ ነው። ዘሬን እንዳትጠይቁኝ አልናገርም። በመጀመሪያ ደረጃ እኔ ደቡብ ሱዳናዊ ነኝ፣ የዚህ ጎሳ የዚያ ጎሳ አባል ነኝ ብዬ አልናገርም ይላል።
We're not politically affiliated to anyone with this. Singing from the citizens' point of view.
እኛ በፖለቲካ ከማናቸውም በኩል የምንወግን ስላልሆንን ሙዚቃችንም በሀገሪቱ የሆነ ስላለ ሁኔታና ይህ ሁኔታ መቀየር እንዳለበት በዜጎች ዘንድ ያለውን አመለካከት የሚያንጸባርቅ ነው።
በማህበረሰቦች መካከል ውይይት ለማዘጋጀት በመገናኛ ብዙሃን አማካይነት ዘመቻዎችን ለማካሄድም ያስባሉ አርቲስቶቹ። የደቡብ ሱዳን ወጣቶች ህዝቡ ከመከራ እፎይታን እንዲያገኝ በሚሰራው ስራ ውስጥ እንዲሳተፉም ለመቀስቀስ ያስባሉ።
ወደ ተከታዩ ዘገባ እናልፋለን። ንግድና ምጣኔ ሀብት።
ከተለያዩ የአፍሪካ ሀገሮች በንግድና ስራ ፈጠራ መንግስትና ህዝብ አስተዳደር እንዲሁም የማህበረሰብ ለውጥ ፈላጊ ወጣቶችን ወደ ዩናይትድ ስቴትስ በማምጣት የልምድ ልውውጥ እንዲያደርጉ ሲሰሩ ቆይተዋል። ወደ የሀገሮቻቸው ተመልሰዋል። ፕሬዚዳንት ባራክ ኦባማ ከወጣት አፍሪካውያን መሪዎች ጋር ባለፈው ሳምንት ከተወያዩ በኋላ እኛም እነዚህ ወጣቶች አነጋግረናል። በዚህ መርሃ ግብር 51 ኢትዮጵያውያን በዚሁ ዓመት ተሳትፏል። ሄኖክ ሰማግዜር ነው ያነጋገራቸው። እነሆ
ፕሬዚዳንት ባራክ ኦባማ ከማንዴላ ዋሽንግተን መርሃ ግብር ተሳታፊ ኢትዮጵያዊ መሪዎች፣ አፍሪካዊ መሪዎች ጋር ተነጋግረዋል። አሁን በቀጥታ ከነሱ ጋር የምናደርገውን ውይይት የምንቀጥልበት ይሆናል። እዚህ በተለያዩ መርሃ ግብሮች የተሳተፉ ስራቸውም የተለየ ወጣቶችን ይዘናል። ራሳቸው እንዲያስተዋውቁን እንጠይቃለን። በቅድሚያ አብርሃም ካንተል ጀምር።
አብርሃም ድሪያስ እባላለሁ። በዚህ ማንዴላ ዋሽንግተን ፌሎውሺፕ በቢዝነስ ኤንድ ኢንተርፕርነርሺፕ ትራክ ፐርዲ ዩኒቨርሲቲ ተመድቤ እስካሁን የቆየሁት ኢትዮጵያ ውስጥ በሜካናይዜሽን ስራ ላይ ነው የምሰራው።
ግሩም አሰፋ እባላለሁ። በቢዝነስና እንደ አብርሃም በቢዝነስና ኢንተርፕርነርሺፕ ዳርትመዝ የሚባል ዩኒቨርሲቲ ውስጥ ለስድስት ዓመታት የቢዝነስ ኮርሶችን ሶስት ቆይቼ ነው የመጣሁት። አገር ቤት የፊልምና የዶክመንተሪ እንዲሁም የአጫጭር የሬዲዮ ጽሁፍ ስራዎችን በመስራት ላይ ይገኛል።
ምህረት አምሳሎ እባላለሁኝ። የህብረተሰብ ጤና ባለሙያ ነኝ። ላለፉት ስድስት ሳምንታት በሲቪክ ሊደርሺፕ በዋግነር ኮሌጅ ኒውዮርክ ሲቲ ስሰለጥን ቆይቼ አሁን ደግሞ ለፕሬዚደንሻል ሰሚት እዚህ ተገኝቻለሁ።
እሺ፣ ሞለሌ በላይ ይባላለሁ። በጎንደር ዩኒቨርሲቲ የሶሲዮሎጂ መምህርና የዩኒቨርሲቲው የቀድሞ ተመራቂዎች ግንኙነት ዳይሬክተር ነኝ። ላለፉት ስድስት ሳምንታት በብሪጅ ዋተር ስቴት ዩኒቨርሲቲ ቦስተን ውስጥ በቦስተን አካባቢ በሚገኝ ዩኒቨርሲቲ ለስድስት ሳምንት ቆይቼ በፐብሊክ ማኔጅመንት ስልጠና ሶስት ቆይቻለሁ።
እንግዲህ በቀጥታ አት ቪኦኤ አማሃሪክ ላይ ጥያቄዎቻችሁን ከእናንተ ጋር የሚወያዩበት መድረክ ነው። ይሄ የእናንተ መድረክ ነው። እኔ ብዙ አላወራም፣ ግን ጥያቄዎቹን በቅድሚያ በማህበረሰብ ድረገጽ ሃሽታግ ያሊ 2016 በተለይ ትዊተር ላይ እስከ ጣራው ድረስ ሰው ሁሉ ሲያወራበት የዋለው ጉዳይ ነው። እኛም እንወያይበታለን ዛሬ። በቅድሚያ ፕሬዚዳንት ኦባማን በከባድ ጭብጨባና የመልካም ልደት እያዜማችሁላቸው ነበር የተቀበላችኋቸው። እሳቸውም በመክፈቻ ንግግራቸው ምንድነው ያሉት? አፍሪካ ወደፊት እየተራመደች ነው ነው ያሉት። እስኪ የፕሬዝዳንቱን ንግግር አስመልክቶ አጠራ ጠራ አድርጌ ከሁላችሁም ልስማ። እንዴት አያችሁት
አቀባበሉ ላይ? ያው መጀመሪያም ፕሬዝዳንት ኦባማ 55ኛ ዓመት የልደት በዓላቸውን የሚያከብሩበት ሳምንት ስለነበረ በፌሎቹ መሃል ቀድሞ የተነጋገርነው ነገር ነበር፣ የመልካም ልደት ምኞትን የመግለጽ። ከዚህ በፊት የሚያደርጓቸው ንግግሮች ፕሬዚዳንት ኦባማ በጣም ሞቲቬሽናል ስፒከር እንደሆኑ ብዙዎቻችን እናውቃለን እና ያንን ኤክስፔክት ከማድረግ ነው ብዙ ጩኸትና ድምጽ ይሰማ የነበረው። ሁለተኛ ደግሞ 1000 ሰውን አንድ ላይ ያሰባሰበውን የማንዴላ ዋሽንግተን ፌሎውሺፕን የጀመሩት ፕሬዚዳንት ኦባማ ናቸው። የምስጋናም ፕላስ ደግሞ ከእሳቸው ብዙ የመጠበቅ ጩኸት ነበረ። ንግግሩ እንደሰማችሁ ጥሩ ነበረ። ከፌሎዎቹ የሚነሱት ጥያቄዎች አፍሪካ ላይ ያተኮሩ፣ ለወጣቶች እድል መሰጠት እንዳለበት የሚገልጹ ጥያቄዎች ነበሩ። የእሳቸው መልስ ጥሩ ነበረ፣ አበረታች ነበረ። አፍሪካ ያንግ ፖፑሌሽን ነው ያላት። ከ600 ሚሊዮን በላይ ያንግ ጄኔሬሽን ወይም ዩዝ የሚባለው ኤጅ ካታጎሪ አፍሪካ ውስጥ አለ። ስለዚህ ይህንን ኦፖርቹኒቲ እንጠቀም፣ እንደ ቻሌንጅ አትዩት ነው። ከዛ ውጭ እኔም በግሌ ፕሬዚዳንት ኦባማን የመጨበጥ እድል ስላገኘው መደሰቴን ሳልገልጽ አላልፍም።
እናመሰግናለን። ከአንተ ጋር በተለይ በቀጥታ ቅድም ስንነጋገርበት የነበረ ነው። የራሳቸውን ታሪክ ተናገሩ። የራሳቸውን ታሪክ ለመናገር ብዙ መድረኮች ተፈጥረዋል። አሁን በቀጥታ ፌስቡክ ላይቭ ላይ ነው ያለነው። የራሳችሁን መድረክ ፈጥራችሁ ተነጋገሩ ሲሉ ነበርና እንደ ፊልም ሰሪ አንተ እንዴት ታየዋለህ?
ይህንን ሳንገባ በፊትም ነግሬ ነበር። የአፍሪካ አንዱ ትልቁ ችግሩ
ይታያል ለዛ ነው
ትልቁ ችግሩ የነበረ አይገለጥልኛል እንደፈራሁት ከአፍሪካ ችግሮቹ አንዱ ትልቁ ችግር ምንድነው የራሷን ችግር የራሷን ታሪክ የራሷን ያላትን ማንነቷን የሚናገርላት የራሷ የሆነ ሰው አለመኖሩ ለዛም ነው ሶስተኛው ወገን ደግሞ ሁልጊዜ መጥቶ ባንተ ጫማው ሳይገባ ከውጭ ሆኖ የሚያየውን ነገር ሲያወራ ሁልጊዜ ታሪኩ የተሳሳተ ነው የሚሆነው ያንን ከመቅረፍ አንጻር አፍሪካ ራሷን የራሷን ታሪክ በራሷ ተናጋሪዎች ልትናገር ይገባታል። የፕሬዝዳንቱ ንግግር ሲጀመር በቀጥታ ወደዛ ነበር የሄደው። ምክንያቱም በማንነታችንን ታሪካችንን በመናገር ውስጥ ለጥያቄዎቻችን መልስም የማግኘት ነገር ይመጣል። ለማናቃቸው ነገሮችም የማያቅም ሰው ካለ እንዲያቅ ይደረጋል። ለዛ ደግሞ ላለን ችግሮች በጠቅላላ መፍትሄውም ከኛ ውስጥ ነው መውጣት ያለበት። የዚህ ፌሎሺፕ ታላቅነት አንዱ አፍሪካ ከላለፉት ብዙ አመታት ከሌላው ዓለም በእርዳታ መልክ በተለያዩ የኤድ መልኮች ገንዘቦችን ስትቀበል ቆይታለች። ነገር ግን ችግሮቿ ወደ ባሰ ደረጃ ደረሱ እንጂ ጨርሰው ሊሄዱ አልቻሉ። ያ ደግሞ ሊቀረፍ ካስፈለገ ግዴታ አፍሪካውያን ራሳቸው ችግሮቻቸውን ሊጋፈጡ ይገባል በሚል ነው ይሄ ፕሮግራም የተጀመረው። አሳን መስጠት ሳይሆን አሳ ማጥመድን ማስተማር ከሚለው የተነሳ ይመስለኛል ግቡንም እየመጣ ነው ያለው። ምክንያቱም ብዙዎች ከኛ በፊት የነበሩት ፌሎች እንዳያዩዋቸው ከሆነ አገር ቤት ተመልሰው ለኮሚኒቲ ለህብረተሰቡ የሚያስፈልገውን መፍትሄ እየሰጡ ይገኛሉ። ባጭሩ የፕሬዝዳንቱን ንግግር ቃልም ከማስገባት
አንተም በሚመለከተው በኩል እሱን ነው የምታስበው። እንግዲህ ባለብዙ ስራ አለች ምህረት ቀደም ሳናግርሽ እንዴ ስንት ነገር ነው የምትሰሪው ስልሽ ነበር። እስኪ የምትሰሪውና እንደገና ነገሪንና
ፎከስ ማረገው የእናቶችና የህፃናት ጤና ላይ ነው። በሁለተኛ ደረጃ ደግሞ የፐብሊክ ሄልዝ ፒኤችዲ ተማሪ ነኝ የመጀመሪያ አመት። በመጀመሪያ ልዩ የሚያደርገው የዚህ የ2016ን የፕሬዚዳንት ባራክ ኦባማ የመጨረሻ የስልጣን አመት መሆኑ ሲሆን፣ ሁለተኛው ደግሞ ኢትዮጵያ ላይ ያለው ትረስት ወይም እምነት ስለጨመረ ከ12 ወደ 50 ሆነን አሁን የመጣ ነው። 51-50 ጥሩ ፕሮግረስ እያሳየን መሆኑን ያሳያል። ሁለተኛ ነገር ደግሞ ለኤድ ያላቸው አመለካከት ዛሬ እንደውም አንድ የተናገሩት ሴንቴንስ ነበረ፣ አፍሪካ ኤድ አይደለም የሚያስፈልጋት እርዳታ ሳይሆን የሰው ጭንቅላት የሰው ሀብት ላይ በተለይ ወጣቱ ላይ ኢንቨስት ካደረግን ወጣቱ ራሱን ችሎ ችግሩን ራሱ መፍታት ይችላል። ሌላው በጤናው ዘርፍም የተናገሩት ነገር አለ። ፐብሊክ ሄልዝ ከፖለቲክሱ ስለሚወጣ ለመስራት ቀለል ይላል። ስለዚህ በዛ እንግዲህ እንትንላለሁኝ።
በጣም ጥሩ።
ለመስራት
አንድ ቃል ላንሳላቸው። አንድ ሰው በሚኖርበት ወይም በምትኖርበት ቦታ በጣም ትልቅ ለውጥ ማምጣት ይችላል ትችላለች። One person can be a force for positive change. የፕሬዚዳንት ኦባማ ንግግር ነው። የእናንተ ምላሽ?
ከዚህ ንግግር በፊትም እኔ አገር ወይም ደግሞ ድርጅት ወይም በግሩፕ ያሉ ሰዎች በአንድ ጊዜ አይቀየሩ። ዓለም ላይ የመጡ የቴክኖሎጂውም ትልልቅ ለውጦች የምትላቸው በግለሰብ ደረጃ ተጀምረው ከዛ በኋላ እየሰፉ እያደጉ የመጡ ነገሮች ናቸው። እኔ ኢትዮጵያ ውስጥ የምሰራው ሜካናይዜሽን ላይ ትንንሽ መሬት ያላቸው ገበሬዎች ላይ ነው። ኢትዮጵያ 85% ገጠር የሚኖር ህብረተሰብ ስላላት እኔ በምሰራው ስራ 85% በአንድ የመቀየር አልችልም። ወይም ደግሞ ለገበያ ብዬ የመረጥኩትን አካባቢ በአንድ የመቀየር አልችልም። አንድ ሰፈር ያሉ በአንድ የብዙ ሰዎችን እንኳን መቀየር አልችልም። በሚችለው በአቅሜ አንድ ሰው ሁለት ሰው ምለውጥ ከሆነ የተለወጡት ሰዎች ብዙ ኦፖርቹኒቲ ለሌላ ሰው ይከፍታሉ። ስለዚህ ይሄ ለኛ ጥሩ ትምህርት ነው። ከምናቀው ማንጻር እንደ ቫሊዴሽንም ደግሞ ማረጋጋጫ ጥሩ ንግግር ሆኖ አግኝቻለሁ።
ያው ጥሩ የመሪነት ጉዞ እንደነበራችሁ ተስፋ አደርጋለሁኝ ሁላችሁም። አንድ ጥያቄ አለ ሰብስቤ ዳርጌ ነው። ክሎታችሁን ኢትዮጵያ ላሉ ወጣቶች ሰብስባችሁ ታካፍላላችሁ ወይ? እኔ እዚህ ላይ አንድ ነገር ልጨምርና ከስብሰባም ውጪ የማህበረሰብ የመገናኛ ብዙሃን ቴክኖሎጂዎች አሉ። እናንተ ደግሞ በዚህም የእድሜ ኩዮቻችሁ ጋር መገናኘት የምትችሉበትን መድረክ መፍጠር ትችላላችሁ። ፕሬዚዳንት ባራክ ኦባማ ምስሉን ሲሉ ነበረ በማህበረሰብ ድረገጽ ላይ
ያለ ትርትር። እዚህ ይሄ እድል ውስጥ በድብቅ የሚገኝ ትልቅ ኃላፊነት አለ። ያ ደግሞ ኃላፊነት ምንድን ነው? እኛ ያገኘነውን እድሉን ላላገኙት ሰዎች ለማስተላለፍ በተጻፈ ወይም በተደነገገ ነገር ላይም ባይሆን በውስጣዊ የታወቀ ቃል መግባትም አለበት። ያንን ስል ምን ለማለት ነው? እኛ የምናውቃቸውን ነገሮች ወደ አሜሪካ መጥተው ይህንን እድል ያላገኙ ብዙዎች አሉ። ያንን ግን ወደ እኛ ሀገር በሚገኘው ነባራዊ ሁኔታ ውስጥ አስገብተን ማስተላለፉ ግዴታ ነው።
እዚህ ላይ ለመጨመር ምናልባት ከአራት ወር በፊት እኔ የያንግ አፍሪካን ሊደርሺፕ ኢኒሼቲቭ ሪጅናል ሊደርሺፕ ሴንተር ፌሎው ነበርኩኝ። የዛ አልሚናይ ነኝ። ከዛ በኋላ ያደረግን ያለነው ምንድነው ኢትዮጵያ ካንትሪ ቻፕተር እንዲኖራት ከኢትዮጵያ ካለው የዩኤስ ኤምባሲ ጋር ሆነን አብረን እየሰራን ነው። ኦልሬዲ ኢናጉሬትድ ሆናል፣ ተከፍቷል። የኢትዮጵያ ቻፕተር ከወጣቶች ጋር ሃይ ስኩል ካሉ ኤሌመንታሪ ካሉና የዩኒቨርሲቲ ተማሪዎች ጋር አብረን እየሰራን ነው።
ከነዚህ ወጣት የንግድ ስራ ፈጣሪዎች፣ የህዝብና መንግስት አስተዳደር እንዲሁም የማህበረሰብ ለውጥ መሪ ወጣቶች ጋር የጀመርነው ውይይት ቀጣይ ክፍል በሚቀጥለው ሳምንት የንግድና ምጣኔ ሀብት ዝግጅት ይቀርባል። እንድትከታተሉ እንጋብዛለን።
ክቡራትና ክቡራን አድማጮች፣ ዝግጅታችን በዚሁ ተጠናቀቀ። የትግርኛ ዝግጅት ይቀጥላል። በእኛ በኩል
ሰላም፣ ደህና ደሩ። Thank you.